ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 24 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ አሰምተን በመጨረሻም በማህደራችን ፕሮግራማችን በህዳር ወር 2005 ዓ.ም ተላልፎ የነበረውን ዳያስፖራና ትግሉ በሚል ርዕስ የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሰኞ መጋቢት 23 ቀን 2010 ዓ.ም አብይ አህመድ በውያኔ ፓርላማ ጠቅላይ ሚኒስትር ሆኖ በመሰየም ቃለ መሐላ ፈጽሟል። ከስልጣን ርክክቡ ስነ ስርዓት በኋላ ባደረገው የ30 ደቂቃ ንግግር ውስጥ ባለፉት አመታት በዜጎች ህይወት እንዲሁም በግልና በጋራ ንብረቶች ላይ ቀላል የማይባል ጉዳት መድረሱን ካመነ በኋላ በተለያዩ ጊዜያት መስዋዕት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በጨቅላ እድሜያቸው ህይወታቸውን ለተቀጠፉ ለውጥ ፈላጊ ወጣቶች፣ ለስነ ልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ ጠይቃለሁ ብሏል። መንግስት የህገ በላይነት ማክበር ያለበት ቢሆንም የህገ በላይነት እንዲከበር የሚያደርገው መንግስት ነው የሚል አቋም ያልወሰደ ንግግር አድርጓል። የዜጎች ሰብአዊ ዲሞክራሲያዊ መብታቸው መከበር ያለበት መሆኑን ገልጾ በውጭ ለሚገኙ ተቃዋሚዎችና እንዲሁም ለሻቢያ አገዛዝ የእርቅና የሰላም ጥሪ ማስተላልፏል። በዛሬው ቀን በአብይ መሐመድ የተሰማው ንግግር ሟችና ገዳዩን እኩል በማመስገን ሁለቱን ወገን ለማቅረብ የተሞከረ ነው። በርካታ ተስፋን ያነገቡ መልካም ቃሎች ያሉበት ቢሆንም በቃል መናገርና በተግባር መፈጸም የተለያዩ ስለሆነ ንግግሩ ወደ ተግባር እስካልተለወጠ ድረስ ዋጋ አይኖረውም የሚሉ በርካቶች ናቸው። በተለይም በአሁኑ ወቅት የህዝቦችን መብት አፍኖ በመያዝና በህዝብ ላይ ከፍተኛ በደል በመፈጸም ላይ የሚገኘው አስቸኳይ ጊዜ አዋጅ ተቋቋመው ኮማንድ ፖስት መሆኑ እየታወቀ ስለ አስቸኳይ ጊዜ አዋጁ ጥቂት ነገር እንኳን አለመተፈሱ ብዙዎችን ጥርጣሬ ውስጥ ጥሏል። ስለ አብይ መመረጥ በግንባር ቀደምትነት ዕውቅናና ድጋፍ የሰጠው አዲስ አበባ የሚገኘው የአሜሪካ ኤምባሲ ነው። ሰሞኑን ለአሜሪካ ይሰራሉ የሚባሉ በሰሜን አሜሪካ የሚኖሩ ግለሰቦች አብይን ደግፉ፣ ወደ አገር ቤት ለመግባት ተዘጋጁ በማለት ቅስቀሳ ሲያካሂዱ መቆየታቸው ይታወቃል። የሰላም ኮንፈረንስ በሚል ስም በውያኔ አገዛዝ ባለስልጣኖች ተዘጋጅቶ በመቀሌ ሲያካሄዱት በሰነበቱት ስብሰባ ላይ አባገዳ በየነ ሰንበቱ የተባሉ አባት ለውያኔ አገዛዝ ግልጽ መልእክት ያስተላለፉ መሆናቸው ታውቋል። ከዚህ በፊት እንደማመጥ እናንተም የምንለውን ስሙን እኛም የምትሉን እንስማ በማለታቸው እንደ ተቃዋሚ የተፈረጁ መሆኑን ገልጸው የአይነት አካሄድ የሚያዋጣ ለመሆኑን አስረድተዋል። በአሁኑ ወቅት ለሀገሪቱ ችግሮች መፍትሄ ሊሆን የሚችለው የታሰሩ ሲፈቱ፣ ያስቸኳይ ጊዜ አዋጅ እንደገና ሲመረመር፣ የተገደሉ ሰዎችን አስመልክቶ ገዳዮቻቸው እነማን መሆናቸው እንዲታወቅና ለፍርድ እንዲቀርቡ ሲደረግ፣ ውጪ ያሉት ወደ ውስጥ ሲገቡና ባለስልጣኖች ከወጣቶች ጋር ተመካክረው ሲሰሩ ነው ብለዋል። እውቋ የደቡብ አፍሪካ ጀግናና ታጋይ ዊኒ ማንዴላ በተወለዱ በ81 ዓመታቸው ከዚህ ዓለም በሞት የተለዩ መሆናቸውን የቅርብ ረዳታቸው ገልጸዋል። ከቤተሰብ አካባቢው የተገኘው መረጃ መሰረት ዊኒ ማንዴላ ከቅርብ ጊዜ ወዲህ በጣም ታሞ እንደነበርና በየጊዜው ሆስፒታል ይገቡ እንደነበረም ተገልጿል። ዊኒ ማንዴላ የውቁ አፓርታይድ ታጋይና የመጀመሪያው የደቡብ አፍሪካ ጥቁር ፕሬዝዳንት የኔልሰን ማንዴላ የመጀመሪያዋ ሚስት ሲሆኑ በግላቸው ግን የአፍሪካ ብሔራዊ ኮንግረስ አባል በመሆን ለበርካታ ዓመታት የዘረኛውን አፓርታይድ በግንባር ቀደምትነት ሲታገሉ ቆይተዋል። ለ27 ዓመታት ከኔልሰን ማንዴላ ጋር ተለያይተው የቆዩት ዊኒ ማንዴላ ባላቸው በ1982 ሲፈቱ ቢገናኙም ከ6 ዓመታት በኋላ እንደገና የተለያዩ መሆናቸው ታውቋል። የተለያዩ ክሶች ቀርበውባቸው በፍርድ ቤት ቅጣት ቢበየንባቸውም ዊኒ ማንዴላ በህዝብ ዘንድ ከፍተኛ ክብር የተሰጣቸው ጀግና ታጋይ ነበሩ። ባላቸው ከአፓርታይዱ መሪ ጋር ያደረጉትንም ድርድር ሆነ ስምምነት ለበርካታ ጊዜ ሲነቅፉ ቆይተዋል። እሁድ መጋቢት 22 ቀን በደቡብ ሶማሊያ ባንድ አፍሪካ ህብረት የጦር ሰፈር ላይ ያልሸባብ ታጣቂዎች ባካሄዱት ጥቃት 4 ወታደሮች የተገደሉ መሆናቸው ታውቋል። የተገደሉት ወታደሮች የኡጋንዳ ወታደሮች ሲሆኑ ሌሎች 4 የኡጋንዳ ወታደሮችም መቅሰላቸውም ተነግሯል። ቢያንስ 22 ታጣቂዎች መገደላቸውና የቀሩት ወደ መጡበት እንዲመለሱ የተደረገ መሆኑን የሶማሌ ባለስልጣናት ተናግረዋል። 100 የሚሆኑ ያልሸባብ አባላት በሌሊቱ 2 መኪና ላይ የተጠመዱን ፈንጆችን በማፈንዳት ጥቃታቸውን ጀምረው ከዚያም የእጅ ቦምቦችን በመወርወርና አውቶማቲክ መሳሪያ በመተኮስ ጉዳት ለማድረስ መክሯል። አልሸባብ ጥቃቱን ለማድረሱ ኃላፊነቱን ወስዶ 14 ያልሸባብ አባላት የተገደሉ መሆናቸውንም አምኗል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ የገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮሄን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግልጽን፣ የእንግሊዝን ወዘተ ከአጼው ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኗቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በአገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታሴው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላ አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዝም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎር ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደል ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የተበከ በመሆኑ ዘመናዊ ቀኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቀኝ አገዛዝ ሰለባ በመሆኗና ባህላችን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ሰራ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፈርጃ ልታወድም ካገዛሱ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተቀሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተሰራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ ባጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መብረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረድታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢህአፓ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብደግፍም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በዕለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙኝ ልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔን ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ፣ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከመቶ ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልእኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለሥልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመን ቀስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻከሩ ሲሆን አሜሪካ ፈርጣጩና ቡከኑን መንግስቱ አግባፍታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የድርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢዲያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የሀገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮሀን ነበር። ይኸው ኮሀን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሀን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሀን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይህ ተረስቶ ነው ዛሬ ኮሀን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምፅ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንዳቀረበው ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ፣ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምፅም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዴሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነ ኮሀንና አሜሪካ ለዋሽንግተን የሚበጅ አስመሳይ ችግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይኸው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥራችን ከአሜሪካ ሕዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ሕዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሟችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሀይ ሀይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዴሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የአገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስታቸው ለወያኔ ሙሉ ውድቀት እንታገል። የአገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ብናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።
ትግሉ እያየለ ሲመጣ በተለመደው መልኩ ለህዝብ የሚቀርበው የማንቂያ ፕሮፖጋንዳ አክቲቪስቶች ባላቸው የንግግር ክህሎት ላይ የሚያተኩር ነበር። በመሆኑም ትኩረት የሚደረገው የአድማጩን ቀልብ ለመሰብሰብ እንጂ ሐቅን በመረጃ በማቅረብ ላይ አልነበረም። በአሁን ጊዜ ይህ ሁኔታ እየተሻሻለ መጥቷል። መሻሻሉ የሚጫወተው የራሱ የሆነ ሚና አለው። የንግግርም ሆነ ሰውን የመሳብ ችሎታ አለኝ በሚል በራስ ከመነሳሳት ይልቅ ህዝብ ማወቅ የሚገባውን መረጃ ይዣለሁ ብሎ ማሰብ እንዲቀድም ማበረታታቱ የሚመሰገን ድርጊት ነው። የዜና ፍሰቶች ታማኝነት እንዲኖራቸውም ያደርጋል። ይህ አይነቱ አሰራር አድማጩ አቅራቢውን ግለሰብ ሳይሆን መረጃዎቹን እንዲፈትሽ ይረዳዋል። በዚህ መንገድ በርካታ ችግሮችን መፍታት ይቻላል ማለት ነው። ለምሳሌ አንድ መረጃ የሌላቸው ዜናዎች እንዲተላለፉ እድል አይሰጥም። ሁለት መረጃ የሌላቸው አቅራቢዎች ቦታ እንዲያጣብቡ መንገድ አይከፍትም። ሶስት የህዝብን የማወቅ መብት ደረጃውን ከፍ ያደርጋል። አራት በርካታ ሰዎችን ዜናን በናፍቆት እንዲከታተሉ ይጋብዛል። አምስት አድማጭ ቀጥተኛ የሆነ ተሳትፎ እንዲኖረው ያበረታታል። ስድስት ወያኔ ገሎሃል ጨፍጭፎሃል ከሚል ጅምላ ፍረጃ ወጥቶ ወያኔ እነ ከሌን በዚህ ቦታ በዚህ ሁኔታ ገሏቸዋል ብሎ ሐቁን እንዲታወቅ ያደርጋል። ሰባት እውነት መሆኑን አድማጩ ራሱ ሊያረጋግጥ የሚችልበት ሁኔታ ይፈጥራል። መረጃዎች ተደብቀው እንዳይቀሩ እውነቱ እየጠራ እንዲሄድ የሚሆነው በዚህ መንገድ ብቻ ነው። የዜና አስራጮች ሚናም ተፈታታኝ ስለሚያደርገው ውዥንብር እንዳይስፋፋ ትግል ቅርጽ እንዲይዝ ያደርጋል። ህዝብ ለፖለቲካ ድርጅቶች ፕሮፓጋንዳ ለዜና ማሰራጫ ሰለባ መሆን እንዳይኖርበት ይከላከላል። ትግሉ የህዝቡ የራሱ ነው። ህዝብ ሁሉንም ነገር ማወቅ አለበት። አውቆ ይቀበላል፣ ቸል የሚሰኘውንም ራሱ አመዛዝኖ ቸል ይለዋል። በሂደት እንደታየው ተሳሳቶቹ እናውቀላለን እንምራህ ያሉት ቡድኖች እንጂ ህዝብ አይደለም። በዚህ መልኩ ለፖለቲካ ትርፍ ተብሎ በሚናፈስ ሽርፍራፊ ዜና እንዲወናበር ተደርጎ ለ26 ዓመታት ለቆየ ሰቆቃ ህይወት ተዳርጓል። ህዝብ ሀያል ነው፣ ህዝብ የማወቅ መብት አለው ሲባል ሙሉ በሙሉ በህዝብ ችሎታ ላይ ማመን ማለት ነው። የኢትዮጵያ ህዝብ ገዢዎችን ያዘዙትን ሁሉ አይቀበልም። ይህን ስለሚያውቁም ልዩ ጦር ያበጁለታል፣ ያዘምቱበታል። መደበኛው ወታደር የህዝብ ልጅ መሆኑ ስለሚያሰጋቸው እሱንም ቢሆን አያምኑትም። ወያኔ የሚያስጨንቀው ያ ነው። በዘር መከፋፈሉ አላዋጣውም። የራሴ የሚለው የትግሬ ወታደር እንኳን ቢሆን ህዝብ ከተነካበት አይለቀውም። ከህዝብ እጅ ያልጎረሰ ክብሩን ያልተጎናጸፈ ትውልድ የለም። ስለዚህም በህዝብ ላይ የሚደረግ ዱለታን የሚቀበል የሰራዊቱ አባል አይኖርም። ህዝብ ወያኔ ተጋደል ስላለው አይጋደልም፣ ጥላው ስላለው አይጠላላም፣ ተፋቀር ስላለው አይፋቀርም። ህዝብ ሁሉንም ነገር በራሱ ሚዛን አስቀምጦ ይመዝነዋል። በራሱ ጭንቅላት ለክቶና ገምቶ በወዳጅነቱ ያጎደለውንና ያተረፈውን አስልቶ ውሳኔ ይሰጣል። የፖለቲካ ድርጅቶች ስለነገሩት፣ አክቲቪስቶች ስለመከሩት ወይም ስላባበሉት ቃሉንም እምነቱንም ይለውጣል ማለት አይደለም። በራስ አፍ መተማመን የህዝብን ጆሮ ለመድፈር አያበቃም። አክቲቪስቶች የያዙትን ሐቅ የመገላለጥ ዘመቻ ወደ ሌሎች የዜና አውታሮች መተላለፍ አለበት። ህዝብ ሁሉንም በግልጽ አውቆ ሀገሩን ለማዳን መነሳት ይኖርበታል። ለፖለቲካ ፍጆታ ተብሎ ሊደበቀው የሚገባ ምንም ነገር መኖር የለበትም። ትግሉ የህዝብ ነው። ቄሮና ፋኖም የህዝብ ልጆች ናቸው። ህዝብ ደግሞ በሀገር ነጻነት ላይ ዋና ተዋናይ ነው። ስለዚህም የሚደበቀውም የሚደብቀውም ነገር አይኖርም። ድል ለኢትዮጵያ ህዝብ።
Thank you.
ለማስከተል የምንነስማው ኻተታ ለመጀመሪያ ጊዜ በፍኖተ ዴሞክራሲ የተላለፈው ከአምስት ዓመታት በፊት በህዳር ወር 2005 ዓመተ ምህረት ነበር።
አድማጮቻችን በማስከተል ከዝግጅት ክፍላችን ዳያስፖራውና ትግሉ በሚል ርዕስ የቀረበውን ጽሑፍ እናሰማለን። በተለያየ የዓለም ክፍል ተሰራጭተው የሚኖሩ በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን እንዳሉ ዛሬ ለሁላችንም ግልጽ ነው። እነዚህ በቁጥራቸው መጠነ ሰፊ የሆኑ ኢትዮጵያውያን አገራቸውን ለቀው ለመሰደዳቸው የተለያዩ ምክንያቶች እንዳሉና በሚኖሩባቸው አገሮችም የተለያዩ ተግባራትና ተልእኮም እንዳላቸው እውን ነው። ቁጥራቸው በውጪ ከሚኖሩ ዜጋ በአጠቃላይ ሲወዳደር አነስተኛ መሆኑ የማይካድ ቢሆንም ጥቂቶቹ ያገራችንና የህዝባችንን ስቃይ በማራዘም ተግባራት ላይ ተሰማርተው ያሉ መሆናቸውንም ልንከደው የማንችለው ሐቅ ነው። ማንኛውም የባዕድ መንግስት ለራሱ የፖለቲካና የኢኮኖሚ ጥቅም መከበር ቅድሚያ የሚሰጥ መሆኑ በተራዘመው የሰው ልጆች ታሪክ የተረጋገጠ ነው። በተለይ ዛሬ ባለንበት ዓለም ሃያላን የሚባሉት አገሮች የሶስተኛው ዓለምን ህዝብ ንብረት ከሚያራቁቱበት መብቱን ደፍተው የሰብአዊ ፍጡርነት በታች እንዲኖር ለማድረግ የቻሉት አምባገነኖችና ዘረኞችን ከስር ጀምሮ በመርዳትና ኮትኩቶ በማሳደግ ህዝብ የመብቱና የአገሩ ባለቤት ሊሆን የሚችልበትን ሂደት በማደናቀፍ ነው። ወያኔና ሻዕቢያን በዚህ መንገድ እየረዱ ኮትኩተው ሁለገብ መልክ ያለው ድጋፍ በመስጠት ያሳደጓቸውና ለስልጣንም ያበቋቸው ለኢትዮጵያም ሆነ ለኤርትራ ህዝብ በዲሞክራሲያዊ መብትን ለማቀዳጀት እንዳልነበር ዛሬ የሁለቱንም አገር ህዝብ ስቃይ ያየ ሊክደው የማይችለው እውነት ነው። እነ ሞቡቱ ሴሴ ሴኮን፣ እነ ራዛ ሻህ ፓህላቪን፣ እነ ፒኖሼን፣ እነ ሙባረክን ወዘተ ለስልጣን ያበቋቸው ለተመሳሳይ ዓላማና ግብ ነው። የሶስተኛው ዓለም ህዝብ ስቃይ በተለያዩ አህጉሮች ከዚህ እውነት በቀር ያሳየን እውነት በጭራሽ አልታየም። ሌላኛው ያገራችንንም ሆነ የተቀሩት የሶስተኛው ዓለምን ህዝብ ስቃይ ለማራዘምና መብቱን ለመግፋት የተጠቀሙበት ምሁር የሚባለውን ክፍል ነው። ይህን ክፍል ተቃዋሚ የሚባል ካባ አልብሶ የህዝቡ ትግል መሰረት ያለው ዓላማ ይዞ እንዳይጓዝ ማድረግ በየጊዜው ተገለባባጭ አቋምና የማወናባጃና ማደናገሪያ ሁኔታዎች እንዲፈጠሩ ከህዝብ ሊወግኑ የሚችሉ የህዝብ አጋሮች ተበታትነው እንዲቆሙ ማድረግ የገዢው ክፍል ፍላጎት ብቻ ሳይሆን ይህንን መሰል አምባገነንና ዘረኛ ቡድን ለስልጣን ያደረሱትም የባዕዳን ኃይሎች ተቀዳሚ ፍላጎታቸው ናቸው። እነዚህ የበለጸጉ ናቸው በማለት የሚታወቁ አገሮች በየራሳቸው አገር አንድ መለስተኛ ወንጀል የፈጸመ ዜጋ በህግ ተይዞ ለፍትህና ለፍትህ ቀርቦ ፍርድ ሲሰጠው በአገራችን ህዝብ ላይ ከፍተኛ ፍጅት የፈጸሙና በየእስር ቤቱ እንግልት ያካሄዱ የሰው ልጅን ከነ ህይወቱ ገደል የፈተቱ ስንቶችን እናቶች ካለ ልጅ ያስቀሩ በየከተሞች የሰው ልጅ ሬሳ ተንሰሳ ባነሰ መንገድ በደም አጨማልቀው ይጣሉ ወዘተ። አረ ስንቱ ስንቱ ዛሬ አብዛኛው የሚኖሩት በአሜሪካና በአውሮፓ መዲናዎች ነው። ይህ ቁልጭ ያለ እውነት የሚያሳየንና የሚያስተምረን ነገር ቢኖር እነዚህ አገሮች ለጥቅማቸውና ለዘላቂ ፍላጎታቸው ከሆነ ለሌባም ፈቃድ እንደሚሰጡ፣ ህዝብን ላራቆቱና በህዝብ ልጆች ደም ለተጨማለቁም መጠለያና ማረፊያም ሊሆኑ እንደሚችሉ ነው። ዛሬ ያለው ሁኔታ ሲገመገም ይህንን መሰል ወንጀል የፈጸሙትን ማጋለጥና ለፍርድ ማቅረብ ቀርቶ ሌላ ተልእኮ እንስጣችሁና ግልጋሎታችሁን ቀጥሉ ያሏቸው ይመስላል። እነዚህ ወንጀለኞችና በየዩኒቨርሲቲዎቻቸው የደረደሯቸው ምሁራን ተብዬዎች ጸረ መብትና ጸረ ኢትዮጵያ ሆነው የሚያገለግሉና እያገለገሉም እንዳሉ ግልጽ ነው። ከነዚህ ውጭ መጠነ ሰፊ ገንዘብ በተለያየ መንገድ ከሀገር እያስወጡ በውጭ ሀገር ባንኮች በማስገባት የተንደላቀቀ ህይወት የሚኖሩም እንዳሉ ግልጽ ነው። የታሪክ ቅርሶቻችን፣ ቀደምት የብራና ስራዎችን፣ የጥናትና የምርምር ውጤቶችን በተለያየ መንገድ ከሀገር እያስወጡ ለባዳን ጌቶቻቸው መጻሕፍት ቤቶችና ሙዚየሞች ገጸ በረከት ያደረጉም እንዳሉ በጸጸት ተውጠን እያየነው ያለነው ሐቅ ነው። ዘረኛውና ጎጠኛው የወያኔ ቡድን በዚህ አቋያ በግንባር ቀደምትነት የተሰማራ መሆኑን ቢያንስ ዛሬ አገር ወዳድ የሆነው ኢትዮጵያዊ ሁሉ የሚያውቀው ጉዳይ ነው። ወያኔንና በዚህ አቋያ የተሰማራውን ጥቂት የዲያስፖራ ክፍል በሰውር ተልእኮ አስተባብሮ ገሚሱን ተቃዋሚ በሚል የቀጽል ስም አሸብርቀውት ገሚሱንም ዶክተር ፕሮፌሰር የሚል ጥብቆ አጥልቀውለት ዘላቂ ፍላጎታቸውን ለማስጠበቅ የማይፈልጉ ባዳን ኃይሎች አሉ ለማለት አይቻልም። ይህንን የነጠረውነት የሚተራጠር ካለ የታሪክን መዛግብት ማገላበጥ የተለያዩ አገሮችን ተመክሮ መዳሰስ ተገቢ ነው እንላለን። የእንግሊዝን ሙዚየሞች ያጣበበው ቅኝ ተደርገው የነበሩ አገሮች ቅርስ ቅርሳ ቅርሶች የግብጽን፣ የሊቢያን፣ የዛይርን ወዘተ በቢሊዮን የሚቆጠር ገንዘብ አልማዝና የታሪክ ቅርሳ ቅርሶች ዛሬ በአውሮፓና በሰሜን አሜሪካ ባንኮች ተዘርፈው እንደቀሩ ማስተዋሉ በቂ ነው። ከዚህ በላይ በተዘረዘረው መልክ የተገለጸውና በአገራችን ላይ የተፈጸመ ያለውን ግፍና በደል ከፊሉን ሁኔታ ብቻ የሚያሳይ እውነት ነው። ከዚህ በተጨማሪም ካፋኙና ዘረኛው የወያኔ ቡድን ጋር የስለላና የአፈና ቅንብር በመፍጠር በአጎራባች አገሮች በስደት የሚኖሩትን ሳይቀር እያጋለጡ ለወያኔ አፈናና እንግልት እንዲሁም ለሞት መዳረጋቸው ተደጋግሞ የተከሰተ ሁኔታ ነው። ከዚህ በላይም የወያኔን ግፈኛ አገዛዝ በሁለገብ ዲፕሎማሲያዊ መንገዶች መርዳትና መደገፍ የወያኔ የገንዘብ ምንጭ እንዳያቋርጥ የኢትዮጵያ ሕዝብ ግን ለትውልድ የሚቆይ ዕዳ ከፋይ ሆኖ እንዲቀር በብድር መልክ ዓለም ባንኮች ከተለያዩ የአውሮፓ ሀገሮችና ሰሜን አሜሪካ ወዘተ የሚፈስለት መጠነ ሰፊ ገንዘብ ይህንኑ ኢትዮጵያን ለማጥቃትና ሕዝቡም ለተሟላ መብቱ የሚያደርገውን ጉዞ ለመጉዳት ታስቦ ባዘጋጁት እቅድ ውስጥ ተካቶ ያለ ድርጊት ነው። የወያኔን ያፈናና የፍጅት ኃይሎች ማሰልጠንና ማስታጠቅ፣ የእንግልትና ጦር ማሰልጠኛ ማዕከሎች ማቋቋምና በሁለገብ መልክ ማጠናከር ወዘተ የሚያከናውኑት የራሳቸውን የተራዘመ ጥቅም ለማስከበርና ለዚህ ዓላማ ይጠቅመናል የሚሉትን የወያኔን ዘረኛና ጎሰኛ ቡድን ዕድሜ ለማራዘም መሆኑ ግልጽ ነው። ይህን ሁሉ አካተን ስናየው ለሕዝባችን መብት መከበርና ለአገራችን ሕልውና መጠበቅ መንገዱ አንድና አንድ ብቻ ነው። ይኸውም በአግባብ ጠላትን ከወገን ለይቶ አስመሳዩንና ሰላዩን ወደ ጎን ትቶ በንጹሐን ደም የታጠቡትን በገንዘብ ለባዕዳን ያደሩትን አሰናብቶ በሁለገብ መልኩ ተደራጅቶና ታጥቆ መገኘቱ የግድ ነው። ጊዜው የቆራጥ ዜጋ መፈተኛ፣ ወቅቱም ለሕዝብ መብትና ለአገራዊ ሕልውና ወሳኙን ጉዞ መያያዝን ግድ የሚል ነው። ይህን ለመሰለው ጊዜ ልዩ ትኩረት ለመስጠትም ነበር አበው በጣም ቀድመው ለሚያጠፋ ሰይጣን አፍኖ ለያዘህ ደጋግመህ አትሙት፣ ገለኸው ተባረክ፣ ገለኸው ተቀደስ ያሉት። የዚህ ጽሑፍ ማዕከላዊ ተልእኮ በስደት በተለያዩ አገሮች የሚኖሩትን ዜጎች አስመልክቶ ያለ ነው። ዲያስፖራ የሚኖረው ኢትዮጵያዊ ዜጋ በጣም ትልቁ ክፍል ለሕዝቡ መበደልና ለሀገራዊ ሕልውናው በተለያየ መንገድ መደፈር ትልቅ ጸጸትና ሐዘን ተላብሶ እንደሚኖር በሚገባ እናውቃለን። የአገሬንና የሕዝቤን ችግር ሊፈታ ይችላል ብሎ በማመን በቀላሉ የማይገመት የገንዘብ አስተዋጽኦና የተለያየ መልክ ያለውን ድጋፍ ሲሰጥ እንደቆየም ለሁሉም ግልጽ ነው። በሌላ አቋያ ይህንን ቀና አመለካከቱን በተዛባ መልክ በማየት በሚያሳፍር መንገድ ለአገሬና ለሕዝቤ መብት መከበር አስተዋጽኦ ያደርጋል ብሎ የለገሰውን ሁሉ ሲዘርፉት ኖረዋል። ገሚሶቹም አቋማቸውን ከጊዜ ወደ ጊዜ እየለዋወጡ ትናንት ተፈጠርን ሲሉ ዛሬ ጠፍተዋል። ከሁሉም በላይ ዳያስፖራውን ወገን ከወያኔ ዘረኛና ጎጠኛ ቡድን ጋር ወግነው የወገኖቻችንን ደም ሲያፈሱ በነበሩ የኤርትራውን አምባገነን በመማለድ መብት ለኢትዮጵያ ሕዝብ እናስገኛለን በሚሉ ሰላማዊ ትግል እያካሄድን ነው በማለት መራራውን ትግል የማጃጃል ተልእኮ ተሸክመው በሚጓዙ ተቆልፎ መኖሩ እጅግ የሚያሳዝን ነው። ሰፊው አገር ወዳድ የዳያስፖራ ክፍል ይህን ከመሰለ አዙሪት የመላቀቅና የተበደለው ሕዝቡ ትክክለኛ አጋርና የመብቱ ተሟጋች ሆኖ መቆም አለበት ብለን እናምናለን። የሚያደርገው ማንኛውም አይነት አስተዋጽኦ በተግባር አገር ቤት ደርሶ ለትግሉ አስተዋጽኦ ማድረግ ይገባዋልም እንላለን። ይህ መሆን አለበት ከተባለ ደግሞ ዳያስፖራ የሚኖረው ወገን ንብረቱና ገንዘቡን ለወገኑ መብት መከበርና ለሀገሩ ችግሮች መፍቻ እንዲሆን ሲያውል ድርጅቶቹ በተጨባጭ በአገር ቤት ህልውና እንዳላቸውና ሕያው የሆነ እንቅስቃሴም እንደሚያደርጉ የመጠየቅና የማወቅ ባለመብት መሆኑ ጭምር መታወቅ አለበት። ይህንን ማድረግ ካልተቻለ ግን ዘር ካልተዘራበት ሰፊ ማሳ ምርት የመጠበቅን ያህል ሆኖ ይወሰዳል። ለማንኛውንም ድጋፍ የሚሰጣቸውን ድርጅቶች ይህንን ዘረኛና ጎጠኛ አምባገነን ቡድን በመቋቋም ኢትዮጵያን በዘርና በጎሳይ መከፋፈል ሂደት ውስጥ ያልተካፈሉ ከወያኔ ጋር ሆነውም ሆነ ቀደምት በህዝብ ላይ ፍጅትና አልቂት ያልፈጸሙ መሆናቸውን ማረጋገጥ ይኖርበታል። ከባዕዳን ተልእኮ የጸዱ ዘላቂ አቋምና ራዕይ የሚከተሉ መሆናቸውንም ማረጋገጥ ይኖርበታል። የዛሬ አቋሙ ነገ የሚለወጥ ትናንት ጠባብ ብሔረተኛ ዛሬ ደግሞ የህብረ ብሔረተኛነት አፈቀላጤ ትናንት ያደረገውን ዛሬ የሚገድ ተነጎዲያ ደግሞ የሬፈረንደም አባወራ ወዘተ የሆኑ ለሚገለባበጡ ድርጅቶች ነን ባዮች ልብን መስጠት ንብረትንም ማባከን እራስን ጭምር ማዋረድና የህዝብ ስቃይ ማራዘም ይሆናል። በውጭ አገር ስንኖርም ለኢትዮጵያ ህዝብ ብሶትና ስቃይ ድጋፍና ገንዘብ ለማስገኘት ስንጥር ዙሪያ ገቡን መመርመር እንቅስቃሴያችንንም በተግባር ማጀብ ግድ ይሆናል። አምባገነኑና ጸረ ኢትዮጵያው መለስ ዜናዊ ሞተዋል ተብሎ በአሜሪካና በአውሮፓ መዲናዎች በየኤምባሲዎቻቸውና በየአደባባዩ ሲሳለቁብን በየቤታችን ተቀምጠን መታዘቡ የሚያሳፍር ነው። የእስልምና ሃይማኖት ተከታይ ወገኖቻችን የመብት ጥያቄ አንስተው ለወያኔ አፈናና ግድያ ሳይበገሩ በየጊዜው ሰልፍ ሲወጡ ይህንን መሰል ትግል በአገር ቤትም ይሁን በውጭ አገር ሁሉም ዜጋ መቀላቀል የወያኔን ጸረ መብትነትና ጸረ ኢትዮጵያዊነት ማጋለጥ ማንኛችንም ልንሸሸው የማንችለው ኃላፊነት ነው። ወያኔን ሲያቋቁሙ የከረሙ ህዝብን ለገደል ሞት የዳረጉ ገዳማትና አርባራትን ያቃጠሉ የእስልምና እምነት ተከታይ ወገኖቻችንን በየመስጊዶች የፈጁ ሌሎችም የተራዘሙ የወያኔ እጆችና የባዕዳንን ተልእኮ ተሸካሚዎች በያዳራሹ እየተበሰቡን ሲያላዝኑብን በጭምጨባ ማጀቡ አሳፋሪና አስነዋሪን ተግባር ነው። አያት ቅድመ አያቶቻችን የሚያስመዘገቡት አኩሪ ድል አገር ወዳዶችና ሞታይ ፈሪ ጀግኖች ተፈላልገው አብረውና አብረው ህዝብን በመቀላቀል እንጂ ጥላትን ለማስገባት ስውር ደብዳቤ ሲላላኩ የኖሩትን በኋላም ጥላት በአገራችን እግሩን እንዲተክል አስተዋጽኦ ሲያደርጉ የከረሙትን ባንዳዎች ተደባልቀው ወይም ባንዳዎቹን ምሩን ብለው እንዳልነበር በዳያስፖራ የሚኖረው ወገን ሁሉ የማወቅ ግዴታ አለበት እንላለን። የራሱን አገር ታሪክ የረሳ ዜጋ የመጥፊያ መንገዱን ያደላድላል የሚባለውም ለዚህ ነው። ጊዜው ጠንቀቅ ማለትን ካሻጥረኞችና የባዕዳን ምርኩዞች መራቅን የሚደረግ አስተዋጽኦን ድርጅታዊ መልክ ማስያዝና በአገር ቤት ከሚደረገው ትግል ጋር በተጨባጭ ማያያዝን የሚጠይቅ ነው። ኢህአፓ በውጭ አገር በስደት እየኖረ የአገሩ በደልና የህዝቡ መብት መገፈፍ የሚቆረቆረው ዜጋ ሁሉ እንዲሰባሰብ የሚያደርገው አስተዋጽኦም በቀጥታ በሀገር ቤት ከሚደረገው ትግል ጋር የተያያዘ እንዲሆን የተቻለውን ሁሉ ለማድረግ ዝግጁ ነው። ዳያስፖራ የሚኖረው ሀቀኛና እውነተኛ አገር ወዳድ ዜጎች ይህንን መሰል ጥሪ በማቅረቡ ለኢትዮጵያ ሀገራችንና ለህዝባችን የገባውን ቃል ኪዳን ደግሞ ያድሳል። ያባ በአግባብ ተደራጅተን የሀገራችንን ሉዓላዊነት እናስከብር የህዝባችንን የተቆቃ ህይወት እናፋጥር ይላል። የወያኔ መሰረቱ ጸረ ኢትዮጵያዊነትና ጸረ መብትም ነው። ይህ እምነቱና ተልእኮ አብሮት የበቀለ ልዩ መለያው ነው። ይህ ስለሆነም ወያኔ የአገርንና የህዝብን መብት አክብሮ በሰላም የሚታገሉት አለመሆኑን ከኢህአፓ የበለጠ አውቃለሁ የሚል ቢኖር ለአሳብ ነው። በዚህ አቋያ በነም የነጠበና በተማታት ጀግኖቹ ህይወት የተካበተ ተመክሮ አለው። ወያኔ የሚጠገን የሚሻሻል ሳይሆን በተቀዳጀ ህዝባዊ አመጽ መገርሰት ያለበት የጥፋት መልእክተኛ ነው። ባግባቡ አላማና ግብን ጠንቅቆ የሚያውቅና ያገናዘበ ያደረጃጀት ቅርጽ ይዘን ዘረኛና ጎጠኛውን ቡድን ቆምስቀሉን ማሳየት ስንጀምር ሁኔታው ያኔ ይጠራል። ዟችንና ዝግጅታችን ይህን መሰሉን ሁኔታ ያገናዘበ መሆኑ ማንንም ሊጠራጠረው አይገባም። እዚህ የተጠላና የተተፋን ጨቋኝ አገዛዝ ባግባብ ለመፋለም የግድ ድር መግባት አያስፈልግም። ዝባዊ ስነ ምግባር ተላብሶ የትግሉ ነው ህይወቴ የሚለው አይበገሬ ጀግና ቦታ ቦታውን ከያዘ ከተማና መንደሩም ዱር ይሆናል። የህዝብ ድጋፍና ፍቅርም ደጀን ሆኖ ያገለግላል። አቀኛ የህዝብ ወገኖች ሆነን በእንቅስቃሴው ውስጥ ህይወት ካገኘን ኢትዮጵያን ወያኔ የሚሰጠንና ሊነፍገን የሚቻለውም አይደለም። ትግል መንገዳችንና ስልታችንም ያገራችን ተጨባጭ ሁኔታ ግድ ከሚለው ሁኔታ ተነስተን እንነድፋለን እንጂ ጸረ ኢትዮጵያና ጸረ መብት በሆነ ወያኔያዊ ህገ መንግስት የሚወሰን ጉዳይ አይደለም። ወያኔ ወደደም ጠላ የባዳን ኃይሎች ለጥቅማቸው አሽቃበጡ ተለማመጡ የኢትዮጵያን ህዝብ መሰረታዊ ጥያቄዎችን አንገበል ህዝባዊና ሀገራዊ ስነ ምግባር ተላብሰንና ከህዝባችን በውል ተሳስረን ወያኔን በህቡ ትግል ጭምር በመደራጀትና በመታጠቅ ለከርሰ መቃብሩ ማድረስ የማይቻል አይደለም። ይህንን ሁሉ ያካተተ የዘመናት ተመክሮና ልምድ ያይበገሪነት የጽናትና ሁለገብ የሆነ የትግል ስልት ከእናንተ ጋር በመካፈል ትግላችሁንና ጥረታችሁን ከአገር ቤቱ ትግል ለማያያዝ ይቻል ዘንድ ያፓ በዚህ አኳያ የበኩሉን ሊያደርግ ቃል ይገባል። ኑ እንደራጅ፣ በጋራም ተደራጅተን ኢትዮጵያ ሀገራችንና ህዝባችንን እንታደግ። የተበታተነው ኃይላችን ይሰባሰብ፣ የተሰባሰበው ባግባብ ተደራጅቶ ስር ነቀል ለውጥ ሊያመጣ የሚቻለው ኃይል ይሁን። ድል ምንጊዜም የህዝብ ነው። የህዝባችን መብትና ሀገራችን ሉዓላዊነት በጀግኖች ልጆቿ ይከበራል።
ያኩሪ ታሪክ ምርቱ ቀዳሚ መዝገብ ነሽ። የሰው ዘር መነሻ ኢትዮጵያ ነሽ። የአፍሪካ መመኪያ የነጻነት ጠበል ቀስተ ደመና ይሁን ሰንደቅሽ ከፍ ይበል። ሩህሩህ ደግነት የተፈጠረብሽ የዋህ ቅን ታታሪ ህዝብ የመቀረብሽ የንብረት ማዕድን የአየር ባለጸጋ ቃል ሃይማኖት ባንቺ ተቀረቃ ሰንሰለት ተራራሽ ጉንጉን ሀጭሽ ሞልቶ የጥቁር እጅ አልማሽ ሰንደቅሽን አሁን ብሩክ ጥቁር አፈር ስላህለውናችን እንቢትነሽ ብርሃን ውቢቷ ኢትዮጵያችን ከሰዎች በላይ ነው ከሀገር በላይ ያርግሽ ቀዳማዊት ኢትዮጵያ እናቴ ይጨምር ማለሽ ያፈረ ቃል ፍቅር ወራኪው ፍቅር ነው ቀድሞ ምን ተበቀሽ አሁንም
ታወረ ህሊና يوداويانن هلا زورو ياسادده بقمنا غلو اسرو يماغده አጥማቾ ተፈጅቶ ሳሙና እንዲፈጠር ጠበቅ ፈይሰብስቦ ይመክር የነበር ከጀርመን በስተቀር ሊኖር አይገባም በጭራሽ ለላዘር እያለች ፎክር ዓለምንም በመላ ያን ያስጨነቀው በደም የተከረው ጸረ ሰው የሆነው ሂትለርም እኮ አይተላየበት ሁለት አይን ነበረው እኛም በፋሽስት ጣሊያን በቦምብ ስንፈራርስ በጋዝ ስንቃጠል ከሀገር ስንጋዝ ከቤት ንብረታችን ስንፈነቃቀል ተቆርጦ አንገታችን አናታችን ተሰብስቦ በእንጨት ተሰክቶ ሲነድ እንደችቦ ሙንቶ ሙሶሎኒም ልክ እንደ ሂትለር ዓለም ጉድ ያለለት ህሊና አልባ ነበር። አውግስቶ ፒኖቼም ቺሊን በደልጆቹ አደም ያጨመላለቀ ዜጎቿን ያጠፋ ሰቅሎ ያደረቀ በግር ኳስ ሜዳው ውስጥ ሬሳ የከመረ ባንድ ጉድጓድ ሽውን ጠፍሮ የቀበረ እያያላየ ፋሽስት ነበር። ያፓርታይዱም ገዢ ሳውዝ አፍሪካ ውስጥ የጠቆረን ሁላ ቆዳውን ሲያስልት ሲያባር ሲያሳድድ ሲያስገድል ሲያስግዝ እያየኳላ የምፋጅቱ ያንስ ሚዝ የዝንቱን ደም ጠጣ ጨልጦ እንደወተት ሽላው ጥፎ ጣለ ርጉዞ መሸለት ስንት አንገቶች ቆርጦ ስንት አይኖች በሳሳ በታወረልና ያ ንጉስ ቦካስ የኛዎቹስ ጉዶች ሀገሩስ በቀሎች ዳግማዊ ሙሶሎኒ ዳግማዊ ሂትለሮች እናት የልጆንስስ ብልት ገራቶች ቆርጠው በሳንጃ ከታጥፈው ደብደቦ ሲያጎርሷት ሌላኛውን ልጆን ጋዜጣ ጠቅለው ናፍታር ከፍከፈው ሲያቃጥሉባት ቀይ ሽብር ተብሎ ሬሳ ሲነሰነስ በአራቱም ማዕዘን የህዝብ ደም ሲፈስ እነ መንግስቱና ቱባ የሰፖች ዙሪያ ክብ ሰርተው በሳት ተጫዋቾች የታወረልና እያዩ ማየው ነበሯቸው አይኖች እርስ ዶክተር ገሎ ሶስት ዶክተሮች አፍሪ የፋሽስቱ ቁንጮ የሰፋው መሪ መንግስቱ ኃይለ ማርያም ከዛ ከሙሶሎኒ ዋናው የሚለየው ግብሩ ተመሳስሎ ቆዳው መጥቆሩ ነው። ለውጥን የጠየቀ ያን ብርቅዬ ትውልድ ጠርጎን ያጠፋ ሰብስቦ ሲማግድ መች ለህዝብ አስቦ ለሀገር ተቆርቁሮ በደም ተሳክሮ እንጂ ህሊናው ታው እኛዎቹ ጉዶች ሀገሩስ በቀሎች ዳግማዊ ሙሶሎኒ ዳግማዊ ሂትለሮች ፋሽስቶቹን ሁላ አንድ የሚያደርጋቸው በሀገር ቢለያዩም በየቀለማቸው የታወረ ህሊና እኩይ ተግባራቸው በደም ይወጡና በደም ነው ውርጃቸው እወይ ሀገሬ ሰው ሞኛ ይሉታላላ እህት ወንድሞቹን እናትና አባቱን ቀርጥፎ የበላ ፋሽስትን ከፋሽስት ያወዳደረ እያለ ይቀልዳል ጅግና ሰው ነበር። የሰው ልጅ ክብር ነው ብሎ የሚሟገት ያገባኛል ካለ ስለ ሰባይ መብት ሀገር ማለት ሰው ነው። ሰው ማለትም ሀገር መቼም ሊሆን አይችል ወንድ ሸንተረሩ አፈርና ድንበር ታዳ ምን ይሉት ነው ፋሽስትን በፋሽስት ይዞ ማውወዳል። አንተ ወይሳው ካሳ የመቅደላን በሳስም ተበላሽ ፋሽስቱ መንግስቱ በስም ፎክሮ እንኳን ጥይት ሊውጥ በግሩም ኤርፖርቶ በአውሮፕላን ሸሸ። ሲያይቱት አባት ሞሳድ ሞግዚት ሆኖት ሀገሯን አዳክሞ ህዝቡን ጉልበት ነጥቆት ታጊ አዋጁን መኮንኑን ሁላ ዲቢያ ፈራስ ግጦት ከሱ ወደ ሂትለር አሳልፎ ሰጥቶት ያን ህዝብ ሰራዊት ለልመና ዳርጎት በርዱ ፎካሪ የተፋው መሪ ተንቀሳቃሽ ሞት አሁንም አለ ይላል በሳት ይጫወታል። ወለታ አለባቸው በጁ የጎረሱ የኔ ጀግና ይያሉ የሚያንቆላፍሱ ተታሎ ለይኑናል ዛሬም ሲደግፉት ህፃን እንደነበር እጁን የሚጣባቁትን እንዳስጣሉት በልቶ ሲሰለቸው መንጋጋው ሲደክም አገርና ህዝቡን አሳጥቶ ታቅም ወያኔ ለምኑት ለወጣት የጅም መንጋ አሳልፎ ሰጥቶ ላጥ ብሎ ሄዶ ለሊቱ ሳይነጋ እኔ ሰው በላዎች ወያኔ ያደገ ወያኖች ልክ እንደ ትረር የመጡት ካንድ ዘር አይናቸው ላይ ሳይሆን ስታንጎላቸውን ጋርዶት ነጭ ነገር ረግጠው ጨፈላልቀው በደም ተለቃልቀው ከመጓዝ በስተቀር እንኳን እስቴና አዳማ አቁም ያዳምዘር በደኑ አርባ ጉጉ አሶሳና ወጣ ሰው በቁም ተገፎ ገደር ሲወረወር ጋምቤላኝ ወገን ተጨፍጭፎ እንደቂጠል ሲያል አልመርጥህም ያለ ሰላም የጠየቀ በጥይት ሲዘረር በሳንጃ ሲቀጠፍ የልቂቱ ጠንሳሽ ስለር መለስ ዜና ህሊና የጎደለ ሁለት አይን ነበረው ሳይሞት መሻየና እኒህ ሳልሳዊ ፋሽስቶች የሄትለርና ቡንቶ ሞሶሎኒ አደራ ተቀባይ በኦሮሚያ ክልል ያንን ሁሉ ወጣት በጥይት በሳስተው በጠራራው ፀሐይ ወልቃይ ጠገዴ ጎንደር ዙሪያ ጠለምት ሰባይ ፍጡርን እያረዱ እንደከብት ከሙርሲ ከሱርማ በሰው ልጆች አንገት ገመዱን ተብትበው አስረው በሰንሰለት ይነሳሉ ፎቶ የፋሲስት ጭካኔ ያለምንም ማፍረት ፋሽስቶችን ሁሉ አንድ የሚያረጋቸው ተመሳሳይ ነገር መቀመጫቸው ላይ የሚሰፉት ወንበር ወደ መጸዳጃም ሲሄዱም አይተውት ጥብቅ የሚሉበት እንደማምየቱት ባለንበት ዘመን በሱልጣኑ ዓለም እንኳንስ መገደል መሞት መብት አይደለም ግና በወያኔ ሥርዓት ሰውን ሰው በማይለው በህይወት መንቀሳቀስ መተንፈስ ወንጀል ካንዱ ፋሽስት አንዱ እየተሻገርን አብዶ የሚበላውን ጀግና ነው እያልን ይኸውስ ከሆናለን እንደጨለመብን አይን ካሜራ ነው የአንጎል ተጠሪ ቶሎ ቀጨው አድርጎ ለጌታው አፍሳሪ አይን ካሜራ ነው የአንጎል መልክተኛ ለማተብ የሚያቀርብ ለወሳኙ ዳኛ ዋናው ፈላጭ ቆራጭ ዳኛው ከተዘጋ አይን ኖራል ኖረ ምንም የለው ዋጋ አምሮስ ካልሰራ አይን ቁልጭልጭ ቢል ሲገላመጥ ቢውል የተቀመጠበት ከሆነ ባዶቅን ምንም የለው ዋጋ ጠፋ ተሰወረ አምሮ ተብየው ሚዛን ተሰበረ ሲግሮ ተረት ቢውል ቢሻው ሲሽከረከር የታባቱ ሊደርስ እንደዋ ቢፈስ እንደቃ ቢሰበር የታወረልኝ